መሰንበቻውን አንድ ስመጥር የብዕር ሰው አጣን።
ነብይ ምንም እኩ ያለው ፈርጓኝ ነበር።
ትልቁ የሱ ስጦታ ከባድ ነገርን በቀልድ የመግለጽ ችሎታው በጣም ይገርመኝ ነበረ።
በቁም ማክበርም እንደው በጣም ደስ የሚለኝ አንዱ ነገር በአካል መጥቶ በጣይቶ አክብሮታችንን ፍቅራችንን ገልጸን ታሪኩን አቅርበን ስራዎቹን አንብበን እንደዛ ነው ነብይን ማቀው። ስራው ይበልጥ ቅርቤ ነው በአካል ካሳለፍኩት።
ምን ነው ጀምበር በዛሬው ዕለት አይኗን ባንተ ጦት ከፈተች ስምክን ነበር ብላ ጻፈች ይጻፍከው ተነቦ ሳይልክ ክታብ መጻፍክን ከደነች በእርህን አደረቀች ቀለምህን አነጠፈች። ምን ነው የጀመርነው መንገድ ምንታ እንደሆነ ቀረ ይገጥባል እንዳን አጠረ ያለፍክበትን ጽልመት የሚያሸንፈው ብርሃን ሳቀ ለዛ የተካነው ቀልድ ዛሬ ቀንዲሉን አጨለመ ስቃይ ውስጥ ጥበብ የሚያየው የአይንህ ብርሃን ከሰመ። ከዘመን ጋር ትግልዘ ጊዜ እድሜህን አሯሩጦ ያለ ወቅትህ እንዳስረጀ አንተም ጥበብን ከጁ ነጥቀ ያለ ጊዜዋ አሯርጠ ከድሜህ በላይ አብስለ ላያድርሰ ጊዜ ከቶም አይሽረውን የጥበብ እጽ አጸገየ። ምን ነው ጀምበር በዛሬ ዕለት አይኗን ባንተ ጦት ከፈተች ስምክን ነበር ብላ ጻፈች የአእምሮ ፍሬ ብዝሃ ምርት ኗሪ መሆኑን እያወቀች። ጁላይ 3 2024 እንደ አውሮፓ አቆጣጠር ከበደች ተክላ።
ገጣሚ ጸሐፊ ተውኔት ደራሲና ተርጓሚ ነው።
ጥቁር ነጭና ግራጫ እና ስውር ስፌት አንድና ሁለት የተባሉ የግጥም መድብሎችን ለንባብ አብቅቷል።
ባለ ጉዳይ የተባለውን ተወዳጅ የቴሌቪዥን ተከታታይ ድራማ ደርሶ በተዋናይነትም ጭምር ተሳትፏል።
ናትናኤል ጠቢቡና ጁልየስ ቄሳር የተሰኙ ተውኔቶች ተርጉመዋል። ባለካባና ባለዳባ በተሰኘው ተውኔት ላይም በተዋናይነት ተሳትፏል።
እንደ አውሮፓውያን የዘመን አቆጣጠር በ1936 የተጻፈውንና በአሜሪካ የእርስ በርስ ጦርነት ዘመን በነበረ ሁኔታ ላይ የሚያጠነጥነውን
የአሜሪካዊቱን ስመጥር ደራሲ የማርግሬት ሚሼልን ታሪክ ቀመስ ልቦለድ መጽሐፍ ጋን ዊዝ ዘ ዊንድን
የተማሪዎች እንቅስቃሴ በመባል ከሚታወቀው የፖለቲካ ጉዳይ ጋር በተያያዘ እስር ላይ በነበረባቸው በ1970ዎቹ
በሲጋራ መጠቅለያ ቁርጥራጭ ወረቀት ላይ ጽፎ እያሾለከ በማውጣት ከእስር ከወጣ በኋላ ነገም ሌላ ቀን ነው በሚል ርዕስ አሳትሞ ለንባብ አብቅቷል።
ባለፈው ሳምንት አጋማሽ ከዚህ ዓለም በሞት የተለየው ሁለገቡ ከያኒ ነብይ መኮንን
በመግቢያችን ከሰማችኋቸው ለስራዎቹ ቅርብ የሆኑ ዕውቅ ከያኒያን ጋር ህይወትና ስራውን ለመዘከር ወደ ተሰናዳው ውይይት እንወሰዳችሁ።
እንግዶቼ ሶስታችሁንም አመሰግናለሁ። በጣም ለየት ባለ ሁኔታ ውስጥ ነው ያገኘኋችሁ እንጂ በየራሳችሁ የራዲዮ መጽሔት ፕሮግራማችን ተከታታዮች ሶስታችሁን አንድ ላይ አግኝተን አናውቅም። ምክንያት ይሆነን በቅርቡ ከዚህ ዓለም በሞት የተለየው በግልም በሙያም የቅርባችሁ የሆነው ነብይ መኮንን ዕውቅ ብዕረኛ ገጣሚ ነው። ሐሳብ ወለድ ድርሰት ደርሷል፣ ተውኔቶች ጽፏል፣ ጋዜጠኛ ነው፣ ተርጓሚ ነው። እንግዲህ ሁለገብ ብዕር ሰው ነው። አንድ ታላቅ ብዕረኛ ያጣን ይመስለኛል። በግላችሁም የቅርብ ወዳጃችሁ እንደሆነ አውቃለሁ። ሶስቱ እንግዶችህ ማናቸው ለምትሉኝ ራቅ ካለው ብጀምር ዕውቁ የመድረክ ሰው አበበ ባልቻ፣ ሌላዋ ዕውቅ የመድረክ ሰው ለምሳሌ ወዳጆና ሳሊና ገጣሚ ከበደች ተክላ፣ በቅድሚያ አመሰግናለሁ ስለተገኛችሁ።
እኛም እናመሰግናለን። እኔም አመሰግናለሁ።
ውክልና
ስላልሰጣችሁን እኛም ብዬ ለመናገር
ስላልቻልኩ። ትኩስ ሀዘንም ቢሆን የኪነ ጥበብ ሰው ይልቁንም ደግሞ ህይወትና ስራውን በማወደስ በማክበር የምናደርግበት ነውና ነብይም በሚመስል ለዛ እንደምንነጋገር ተስፋ አድርጋለሁ። ሀዘኑ ከፍ ያለም ቢሆን ነብይን ማስታወስ የሚቻለው በጥሩ ጨዋታ ይመስለኛል። ነብይ ብረኛውን ስራዎቹን ቀደም ብዬ በወፍ በረር ተቀስ ተቀስ ያረኳቸውን ስራዎቹን እያነሳሳን እንመለከታለን። ዜና አረፍቱን ከሰማችሁበት እንጀምር። አበበ ከኢትዮጵያ ውጭ ሆነ ዩናይትድ ስቴትስ ባለህበት ሰዓት ነው ሀዘኑን የሰማኸው። ከበደሽ ካንቺ ልጀምር።
እሺ፣ ዜናውን የሰማሁት እኛ ሰዓት ሌሊት ቴክስት ደረሰኝ። አላመንኩም ነበረ። ለማጣራት ሞከርኩ። በዚህ ሳይድ ያው ገና ሌሊት ነው እና ኢትዮጵያ ደወልኩኝ። መጀመሪያ ራእይ ጋር ነበር የደወልኩት። አልተነሳም። መጨረሻ ላይ ዳዊት ላቀው ጋር ስደውል እሱ አነሳ። እሱም አልሰማም፣ ግን ወዲያውኑ መልሶ እውነት እንደሆነ ነገረኝ እና እንደዛ በሌሊት ነው የሰማሁት።
ኢትዮጵያ ማለዳ ነው ያረፈውም። ወደዚያው አካባቢ መስማትሽ ይመስለኛል። አለም፣ ባንቺስ በኩል እንደ ዜና አረፍቱን ሰማሽ? መታመሙን ታውቂ ነበር ወይ?
አዎ፣ አሉላዬ እንደሚያመውማ ሁላችንም። ረጅም ጊዜ ነው የነብይ መታመም። በጣም ጠይቃለሁም መከታተልም ነበር እዛ ባሉኝ የጥበብ ልጆች አልፎ አልፎ። ትናንትና ግን እዚህ ደግሞ የማስተምራቸው ልጆች የራሳቸው የቫይበር ግሩፕ አላቸው እና እዛ ላይ ላኩና አየሁት። መጀመሪያ ዝም ብለው ፎቶግራፍ እና ግጥሙን ምናምኑን ስለነበር ያው አልፎ አልፎ እንደዚህ የጥበብ ሰዎችን እያነሱ ይነጋገሩበታል በዛ መስሎኝ ነበር። በኋላ ነው ማረፉ የገባኝ እንጂ መጀመሪያ አልመሰለኝም ነበር። ትልቅ እጦት ነው አሉላየ፣ እንዳልከው ትልቅ እጦት ነው። በጣም
ትልቅ ሀዘን ነው። አበበ ለማወጣ ባልክበት እዚህ ዩናይት ስቴትስ ሆነ ነው ለአንተ ከባድ ይመስለኛል።
አዎ፣ ከአለም ፀሐይ ጋር ዝኬ ይሄ ነገር እንደሚል ወሬ ሰማሁኝ ስላት፣ እሷም አዎ ነው ሆነዋል አለችኝ። ታደርገዋለህ እንግዲህ ተቀብዬ ቁጭ ብያለሁ።
አበበ በአንተው ልቀጥልና፣ ነብይ ዘርፈ ብዙ ባለሙያ ነው። እንደ ግጥም እንደ ስነ ጽሁፍ አፍቃሪነትህ እዚህ ዩናይት ስቴትስን በመጣህ ጊዜ የእሱንም ግጥሞች ሳይቀር በመድረክ ላይ ያነበብክባቸውን አጋጣሚዎች አስታውሳለሁ። ወደ ኋላ ላይ በተውኔቱ ጸሐፊ ተውኔት ሆኖ በሰራባቸው መድረክ ላይም የመገጣጠም አብራቸው የመስራት እድልም አግኝተሃል። አብረውም እንደ ደራሲ የጻፈውን የመስራት እድል አግኝተሃል። ነብይን እስኪ የጥበባዊ ህይወቱን ጥበባዊ ማንነቱን በአንተ አይን እንዴት ነው የምታስታውሰው?
መጀመሪያ ጓደኛዬ ነው። ዛሬ 46 ዓመት ዩኒቨርሲቲ ፍሬሽማን እኔ ስገባ አንድ ዓመት ይቀድሜ ነበር መሰለኝ። እና እሱ እንዴት የመሰለ ሆሊውድ ተጫዋች ነበር መሰለኝ። ባስኬትቦል ለመጫወት እዛ ሶራጃር ሰው የሚባል አስተማሪ ነበረን እና እኔ ቁመቴን ብቻ ነው ይዤ የገባሁት። ሌላ እውቀት የለኝ፣ ችሎታ የለኝም። እሱ ግን በጣም በጣም ጉበት ነበረ። ከዛ በኋላ ወዲያው ደግሞ ዲሳፒር አረገ። ትንሽ ጊዜ አብረን ተያየን ምናምን እና እዛ አብረን ተተዋውቀን ተቆየን እና ደግሞ ጠፋ። ሲጠፋ ከዛ በኋላ ያገኘሁት ከእስር ቤት ወጥቶ ሆቴሉን ስንሰራ ነው። ሆቴሉን ስንሰራ ነው ትምህርት ሆቴል ነው መሰለኝ። እንደገና ሪቫይቭ አድርገ ነው ነበረ እና አይ ቲንክ 7-8 ዓመት ታስሮ ከተፈታ በኋላ ነው ያገኘሁት እና እዛን ጊዜ ደግሞ ፍቃዱ ነብስ ፋሮሱ አብሮ ነበረ። እንደገና በጣም አብረን መሆን ጀመርን እና ከዛን ጊዜ ጀምሮ እንግዲህ እስካለፈው ሳምንት ድረስ እንገናኝ ነበር ማለት ይቻላል። ሆነ በሌላ መልኩ ይሄ አንደኛው ነው። የጥበብ ያልከኝን እንግዲህ ነብይ መቼም በጣም እኩያ የሌለው እንደው ምንም እኩያ የሌለው ተርጓሚ ነበረ። አሁን እኔ የግጥም እንትን ስሜታዊ ስለሆነ ግጥም ብሎ አነባለሁኝ ደስ ይለኛል። ከዛ በላይ ብዙም እንደዚህ አፕሪሺየት የማደርግበት መንገድ የስሜት ማጣጣም ነው እንጂ የስትራክቸር አይደለም ያለኝ እውቀት። ግን የትርጉም ስራው ግን ይደንቀኝ ነበር አንዳንድ ጊዜ እንዲህ አድርጎ ነው ያየበት የትኛው አንግል ይህንን የመጣበት እላለሁ። በጣም በጣም የሚደንቅ የሌሲንግ ናታን ዘ ዋይዝ ናታን ጠቢቡ የሚለውን ሬሊጀርመን ካልቸራል ኢንስቲትዩት ጥብቅና ሰጥ ስለነበረ የመጣ ሰውዬ በእርዳታ ነው ሰውዬው አንዳንድ ነገሮች ለመስራት ኢትዮጵያ ውስጥ በካልቸራል ኢንስቲትዩቱ በኩል መጥቶ ይህንን ፕሌይ ቢተረጎም ይረባል ለዚህ አገር አካባቢ ላለው ሁኔታ ምናምን ብሎ እሱ ይተርጎም። መጨረሻ ላይ ልክ ናታን ተወይዝ ሳነባው ነቢይ የጻፈው ነው ወይስ እንዴት ነው እስከምትል ድረስ ነው ማለቴ። ልክ እንትና ሰፈሪያ ደግሞ ዳንዴው ጨቡድን መንግስቱ ናቸው ወይንስ ሸሆብ ነው የምንልበት ጊዜ ነበር። በጣም በጣም ኢትዮጵያዊ ስለሚያደርጉ ልክ የዛ አይነት ጉልበት ነበረው በዛ በኩል። ገጣሚነቱ ልክ የለውም። በጣም ደስ ይላል። በጣም ለመንፈስም ነፍስም የሚቀርብ ነገር ነው። እንግዲህ እሱን አለም ፀሐይና ከበደች ናቸው የሚያውቁት በጥሩ ሁኔታ ሊመሰክሩ የሚችሉት። ከሁኔታም በተመለከተ ይሄ አሁን የነገርኩ አንድ ነው። ሁለተኛ እንዳጋጣሚ ሆኖ አንድ ጊዜ ማዘጋጃ ቤት ብዙ ጊዜ እንገናኝ ነበር። ባለፈው ባገደሙ በቀን አንድ ጊዜ እንገናኝ ነበር እና በጣም በቃ የሚያይበት ኦብዘርቭ የሚያደርግበት መንገድ ሁሉ የተለየ ነው። አንድ ነገር አንድ ጊዜ ማዘጋጃ ቤት የጭፋዩ ማኖታች ቡና ቤቷ ጋር ቆመን የሆኑ ሰዎች መጥተው ያማሉ። የሚያሙት የመሬት ክፍል ኃላፊውን ነው። እንዲያርጉን 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 ይላሉ። በኋላ ሰውየው መጣ፣ ከራሱ ሰዎች አስከትሎ መጣ ቡና ሊጠጣ። ወዲያውኑ እንዱ ሲደርስ ምን ዋጋ አለው ብቻውን ሆነ እኮ እሱ ብቻውን ምናምን ብሎ እንደገና ወደማ መስገድ ሄዱ። በኋላ አንድ አይነት ብቻውን ሆነ እንደዚህ ምናምን ይላሉ። በኋላ እንዴት ነው እዛው ጋር እንዴት አበሻ እንደሚያላግጣ ይህ ምናምን አለና ባለ ጉዳይ በዛ ነው የተጀመረው። እንደዚህ ኮንሴፕቹዋሊ እዛ ጋ ነው እና ይህንንማ መስራት አለብን ምናምን ስንል እንስራዋለን። እኔና ፈቃዱ ነበርን፣ እሱም ነበረ አማራ አረጋዊ የገዛ ቢሮን ሰጥቶን ፍቅርተ እና የማረ ጸሐፊ ሆነን የሰራ ነው እና ኤቭሪ ዊክ ነበር የሚጽፈው። እኔ ደንቀኝ ነበረ ጊዜ እንዴት አድርጎ ጽፈው እንደነበረ። ጽሁፎ እሱ ነው። ዝግጅቱን እኔና ፈቃዱ እንዲሁ ተባበረ ራሳችን ሁሉ ተዋናያኑ ችሏል። ግን በጣም የሚደንቅ አይነት ኦብዘርቬሽን ያሉ በጣም የሚያይበት መንገድ ይለያል እና ይደንቀኝ ነበር ለማለት ነው።
በጣም በተለየ ስሜት ብዙዎች የተከታተሉት ይመስለኛል። ከሀገር ውጭ ላለ ነው ራሱ ቀልብ የመሳብ አቅሙ ብዙዎች እንዲያውቁት ያደረገ ይመስለኛል። ባለ ጉዳይ እንዳልከው ደግሞ ናትናኤል ጠቢቡም እንዲሁ ከፍተኛ እውቅና ያገኘበት ነው። አንተ በገለጽከው ቋንቋ የማዋሃዱን የራሴ ማድረጉን ጠባይ ምናልባት በቀረበ አይን በግጥሞቹም አንዳንዱን ተነሳስሉናላችሁ። ከበደች ወደ አንቺ ልምጣና የአንቺና የነቢይ ታሪክም እንዲሁ ወደኋላ ብዙ ዓመታት የሚወስደን ነው። የልጅነት ታሪካችሁ ጋር የሚቆራኛል። ኋላ ላይ ያየኋቸው አንዳንድ ታሪኮች ከብዙ ዓመት በኋላ መልሳችሁ መገናኘታችሁን በተማሪዎች እንቅስቃሴ ወቅት ስትተዋወቁ እንደነበር ይገልጻል። ከዛ በኋላም ሌሎች ጽሑፎች ውስጥ የመመልከት እድል አግኝቻለሁ። እስኪ አስታውሽን አንቺ መለስ ብለሽ በርካታ ዓመታት ወደ ልጅነት ጊዜያችሁ ሰጅ ነው።
እሺ አሉላ፣ ነቢይን ያወቅኩት አዲስ አበባ የስነ ጥበብ ትምህርት ቤት ውስጥ ሆኜ ለውጡ ከተጀመረ በኋላ ነው። እሱ በዚያ ጊዜ ዩኒቨርሲቲ ተማሪ ነበረ። እንደዚሁም ደግሞ የጓደኞች ጓደኛ ነበር። አንደኛው ጓደኛ እሸቱ ጥሩነህ ነው። እሸቱ ጥሩነህ በዚያ ጊዜ ስነ ጥበብ ትምህርት ቤት ተመርቆ ሀገር ፍቅር የሴት ዲዛይነር ነበረ እና የራሱ ሩም አለው የሚሰራበት። እዛ ውስጥ የለውጡን ጊዜ ስለነበረ እንገናኝ ነበር የተወሰን ሰዎች። እሸቱ ጥሩና አለ፣ ዳሶ ኪሩሜል፣ ነቢይ እዛች ቤት ውስጥ ይገናኛሉ እና ብዙ ጊዜ ስነ ጽሁፍ ነው የሚነበበው። በተለይ ግጥም ልውውጥ ነበረ። እኔ ምን አይነት ግንኙነት እንዳላቸው ከጓደኝነት ውጪ አላውቅም ነበር። ግን ሁሉም ያው ከኢህአፓ ጋር የተሳሰረ ነገር ነበራቸው። እንደገና የዛ ጊዜ ያው ድርጅቱ በግልጽ የሚሰራ አይደለም፣ በህቡዕ ነው። እኔ ገና የኢህአወል የሚባለው የወጣቶች ዊንጉ እዛ ውስጥ ነበርኩኝ። ከኛ በላይ ያሉት እንግዲህ አናቅም። ለዚህም ነው ብዙዎቹን ያላወቅኩት። ኢንክሉዲንግ እሸቱ ራሱ ምን አይነት ኢንቮልቭመንት እንዳለው አላቅም ነበር። ግን እዛ ውስጥ የግጥሙ ልውውጥ በተለይ ጌታቸው አሰፋ የሚባል አሁን በህይወት የለም፣ የእሱ ግጥሞች በጣም በጣም ፓወርፉል ነበሩ እና አንዳንድ ጊዜ የጎህ መጽሔት ላይ በብዕር ስም የጻፋቸውን በህይወት ሲያነቡ ስሰማ ማን እንደሆነ እየገባኝ መጣ እና ነቢይ በዛ ጊዜ ጀምሮ ለየት ያለ አመለካከት ነበረው። ትልቁ የእሱ ስጦታ ከባድ ነገርን በቀልድ የመግለጽ ሁኔታ ነው እና ያ ችሎታው በጣም በጣም ይገርመኝ ነበረ። የዛሶ ጓደኛ ስድስት የምትባል ልጅ ነበረች። ከነሱ ውጪ ሁለታችን ብቻ ነን የነሱ አድማጮች። በጣም ቴንስ የሆነ ሁኔታ ነው። ያን ጊዜ ነው እንግዲህ ነቢይን ማወቅ የጀመርኩት። ከዛ በኋላ ለውጡ እየተባባሰ መጣ። ወደ ሶማሌ ወጣሁኝ። ስመለስ የመጀመሪያው ቀን የተመለስኩኝ ዕለት ወንድሜ ጋር ነበረ ያረፍኩት እና ወንድሜ ነገ ጠዋት ሁለት ሰዎች ይመጣሉ፣ ሁለት ጓደኞች ይመጣሉ፣ አንዱ እሸቱ ጥሩነህ ነው፣ አንደኛው ነቢይ ነው አለኝ። ይኑሩ ይሙቱ አላውቅም ነው በዛ ጊዜ እና በጣም ነበር ደስ ያለኝ። በኋላ መጀመሪያ ነቢይ መጣ፣ ለየብቻ ነው የመጡት እና ነቢይ ሲመጣ አንድ ግጥም ይዞ ነው የመጣው። እንኳን መጣሽ ጸበል ቀማሽ የሚል ግጥም ይዞ መጣ እና ከአስር ዓመት በኋላ ስንገናኝ አስሩ ዓመት ማማ ማለት ይችላል ወደ ድሮ ሁኔታ ነበር የተመለስ ነው። እንደዛ ነው የእኔና የነቢይ ግንኙነት የጀመረው።
ግሩም ዓመታት ውስጥ ደግሞ ብዙ ትዝታ ብዙ ሌሎች ገጠመኞችም እንዳሉ እረዳለሁ። ወደ ዓለም ልሻገርና የነቢይን መልከ ብዙ የጥበብ ክህሎቶች በተለያየ መንገድ እንድናይ ያደርጋል። በገጣሚነቱ የምታደንቂው ገጣሚም እንደሆነ አውቃለሁ። ምንም እንኳን ከኢትዮጵያ ከራቅሽ ብዙ ዓመት ቢሆንም በተለያየ ጊዜ ሲመጣ በአንቺ መድረክ በግጥም ምሽት እየቀረበ ስራዎቹን በኋለኛው ትውልድ ጭምር የሚያቀርብበት እድል ሲያገኝ አስታውሳለሁ በተደጋጋሚ የቀረበበትን። እስኪ ደግሞ የአንቺን ትውስታ አጋሪን። ነቢይን እንዴት ነበር የምታውቂው? በዓመታት ውስጥስ ምን ይመስል ነበር ግንኙነታችሁ?
እንደሱ እንዳልከው ነው አሉ ላይ የምንድን ነው እኔ እንግዲህ እንዳቤ እንደከቤ ከሱ ጋር የነበረኝ የጓደኝነት ቅርበት እንደዚህ ያየለ ነገር የለውም። ከዛም ሌላ በዚህ በሀገር መሰደዴ ምክንያት የጥበብ ልምዴ በጣም ተጎድቶብኛል። ብዙዎቹን የጥበብ ሰዎች አብሬያቸው ላሳልፍ ይገባኝ የነበረውን ሕይወት አብሬያቸው መድረክ ልካፈል ይገባኝ የነበረውን ነገር በጣም አጥቸዋለሁ። ከጦቶቼ ዋናው እሱ ነው። አንዱም አሁን እዚያ አጠገብ ያሉትም ሆነ ወይም ደግሞ እዛም ሀገር ቤት ያጣኋቸው የጓደኝነትና የአብሮ መካፈል የመድረክ ተሳትፎዬ የተጎዳበት የስደቱ ዓለም የቆየሁበት መሆኑ ነው። ይሁን እንጂ ያው ጣይቱ ማዕከልን እዚህ በሰሜን አሜሪካ ስንመሰረት እያንዳንዱ በኢትዮጵያ የጥበብ ውስጥ ህይወት ውስጥ ያለፉትን እውቅ የምንላቸውን ወጣቶችም አንጋፋዎችንም የጥበብ ባለሙያዎችን ጋብዝ ስለነበር በቁም ማክበርም እንደው በጣም ደስ የሚለኝ አንዱ ነገር የሱ ስለሆነ እንደዚህ ካረግንላቸው ሰዎች ደግሞ አንዱም ነቢይ ነው እና በህይወት በአካል መጥቶ በጣይቱ አክብሮታችንን ፍቅራችንን ገልጸን ታሪኩን አቅርበን ስራዎቹን አንብበን ከማለፋችንም ሌላ በየጊዜው በየአጋጣሚው እንደነዚህ ከምንወዳቸው ገጣሚያን ግጥሞችን ለቅመን ስናነብ የነቢይ በብዙ በኛ ወጣቶች ይቀርባል፣ ይነበባል። ከዛ በኋላ ሀገር የገባሁ ስደት አለቀና ሀገሬ ስገባ አገሩም ህዝቡም ሙያተኛውም በፍቅርና በደስታ ሲቀበለኝ ማይረሳኝ አንዱ ትዝታዬ ነቢይ የቢሮ ሰዎቹንና አንድ ሁለት ሰዎች ይዞ የግል ምሳ ጋበዘኝ። የግል ምሳ ዝግጅት አደረገ፣ ጠራኝ። ቀን ተደሰተች ነፍሴ፣ እውነቴን ነው። በቃ ምክንያቱም የሰው ልጅ እንዲህ ፋንሲ ስለሆነ ወይ ትልቅ ሆቴል ወይ የሀብታም ጌት ስለሆነ ሳይሆን ፍቅሩን በቃ ፍቅርን የሚያሳይህ ቦታ ላይ ደግሞ መገኘትን የመሰለ ነገር የለም እና አገሬ የማገኘሁት ከዛ በኋላ እንደውም አንድ ሁለት ሶስት የጥበብ ምሽቶች እየተደረጉ ስጋበዝ ስሄድ እሱንም አገኘዋለሁ፣ ሲያነብም አየዋለሁ። በጣም ተደስቼ አገሬ ከገባሁ በኋላ ካገኘኋቸው ውጤቶች አንዱ እሱ ነበረ። እንደዛ ነው ነቢይን ማቀው ለማለት ነው። ስራው ይበልጥ ቅርቤ ነው። በአካል ካሳለፍኩት ጊዜ ስራዎቹን በቅርብ አቅርቤያቸው ነው የኖርኩት።
እንግዲህ ስለ ነቢይ ህይወትና ስራ እያነሱ ከግጥም ውጭ የሚታሰብ አይመስለኝም። ምንም እንኳን በርካታ የሙያ ዘርፎች ያሉት ሰው ቢሆንም ነቢይ ባህር ነው ማለት ይቻላል። የጥበብ ባህር በተለያየ ምክንያት የመረጣችሁ ስለ ልባችሁ ቅርብ የሆነ የነቢይ ግጥሞች ቁጥር ስፍር የላቸውና በጣም ብዙ እንደሚሆን ይገባኛል። አንዳንድ ግጥሞች ብታነቡልን ዓለም ካንቺ ልጀምር ከነብይ ግጥም የመረጥሽውን አንዱን ብታነቢልኝ።
እሺ እኔ ሰጎር ስፌት ቁጥር 2 ላይ ወሰርኳት ማን ነው የሚል ግጥሙን ነው ለማንበብ የፈለኩት ስናነባለሁ። ማን ነው? ማን ነው ሞትን ፍትሃዊ ነው ያለው? ማን ነው ሞት ፍትሃዊ ብሎ ነገር? አሁን ይሄ አማርኛ ነው። ውሃ ውስጥ ሆኖ የሚያልበው አገር ሲሮጥ ያንቀላፋው ከሰጋው ህይወቱን ቢገድስ የዘመን ነገር ሆነና ሁሉ ከሰው እኩል ቢጣፍ የቡኩን ሸክላው በደማ ሞተ ምንል ከሆነማ ፍትህን ጦርጦስ ወርዳለች የንጹህ ቃል ላትሰማ። ከረበ በለስ ማን ነው ሞትን ፍትሃዊ ነው ያለው? እድሜ ዓለሙን የታተረ እድሜ ልኩን የታገለም ለዓለም ብርሃን ለመኖር ለሰው ለሀገር የታሰረም ግንቢተኝነት የጠና ለሰው ሀገር የሞተም በወህኒ ደረቀ ደቦቃ በትውልድ ረሃብ ሲቃ እንቅልፋቶ ያደረው ለአንድ ራስ ያለተለተ ሆዱን ሲል የሆዱን ያጣም እጅ ሲነሳ አይኖርም ወርቅ አልጋ በርግብ ላባ በባዶ አንጎሉ የተኛም ሰው መስሎ ካባ ደርቦ በሰው ላብ የታጠበው ሁሉም ቃሉ ሞተ ነው ይፋ ይሆንም እናየው ደጋይ ከርምም ባገሩ ዋኔ ዋኔው መችድም ያለው እንደ ትላንት በስቲያ ያዘወተር ነው ፍርጃ ነው ሞትን ለምደን እንጂ ቃሉን መቼ መለኪያ ሚዛን ነው እኮ በበለስ ንገሩኝ ማን ነው ሞትን ፍትሃዊ ነው ያለው? ሁሉን እኩል ያል ብሎ ያለ ስሙ ስም የሰጠው ሞትን ፍትሃዊ ነው የሚል ራሱ ፍትሁን ያጣ ማን ነው ተቀበል የሚለኝ ይህን የአይምሮ ለበጣ? ማን ነው? ሐምሌ 4/1994 ትላለች።
አመሰግናለሁ አለም ከበደች። ባንቺስ በኩል አንዱን ታነቢልን?
እሺ፣ በጣም ደስ ይለኛል። እኔም ከስውር ስፌት ነው የወሰድኩት። ከመጀመሪያው ስውር ስፌት የግጥሙ ርዕስ የእድሜ ቁብ በኖረ ይላል። በህሊናው ጸደይ በእምነቱ ጻዳ አገር እየኖረ እሱ እየተጎዳ በችግሩ አምጦ በችግሩ ወልዶ ራሱን ለገበረ በልቡ እየዳኸ በነፍሱ እየጣረ ጥበብን ለኳለ ጥበብን ላደረ ለጥበብ ላደረ ደቂቃም ብትሆን የሴኮንድ ስንጥር በእድሜ ዘመኑ ላይ አንድ አፍታ እንዲጨምር እውቀት እየዘራ ሀቅ እያዘመረ እንዲኖር ለአንድ አፍታ እውነት እየጻፈ ውበት እየጫረ ምን ነው ለኪነት ሰው ምን ነው ለጥበብ ሰው የእድሜ ቁብ በኖረ ከንቱ ሩጫችንን ከምንሮጥበት ከንቱ ብሪታችንን ከምንሰግበት በወሬ አደባባይ ገነን ጃኖ ለብሰን የጉራ ከበሮ ከምንደልቅበት ከከንቱ እድሜያችን ላይ የማያስብ አናት የደነዛ ምሮ ለቋሳ ፍጥረቱን ከሚኮፍስበት ምድረ በዳዋን ጎል የነጠፈው መንጎል ከሚያንጎላጅበት በቀን በጊዜ ቅን በዘመናት እልክ በእርስ በርስ ፍጭት ሾኬ ተጠላልፈን ከምንወድቅበት ከከንቱ እድሜያችን ላይ አሳርኛ ብዕር ወዘን አልባ ስዕል ትንፋሽ አልባ መድረክ ድርቅ የመታው ዜማ ከሚፏልልበት ከከንቱ እድሜያችን ላይ ከጉሙ እድሜያችን ውስጥ እውነት ካጣንበት ዘመን እየቀማን ጊዜ እየሰረቅን ቀን እየቆነጠን መኖር ለሚገባው መሞት ለሌለበት ለምለም ብዕር ላለው እርጥብ ብሩሽ ላለው ንቁ አእምሮ ላለው ለቅን ለልባም ሰው የእድሜ ቁብ ጠጥተን እድሜ በሰጠነው ምን ነው ለጥበብ ሰው ለበሳል ኪነት ሰው የእድሜ ቁብ በኖረ ወይ የእድሜ ቀይ መስቀል የክፉ ቀን ደራሽ አንድ ቀን የሚያውል አንድ የጥበብ መዓልት ለሟች የሚቀጥል አባካኝ ጊዜያችን ደቂቃና ሰዓት እየቆነጠርን ለልባም ጸሐፊ የምንለግስበት ዋ የእድሜ ቁብ ቢኖር ለምለም ብዕር ይዞ ሕይወት ለሚቸገር እውነት እየጻፈ ውበት እየጫረ እውቀት እየዘራ ቅኔን እንዲያዘምር ለአንዲት ሰኮንድ ጽፎ ለአንዲት እንኳ እንዲኖር ለጥበብ አብሮ አደግ ለልብ ወዳጃችን የእድሜ ቁብ ባዋጣን የእድሜ ቁብ በጠጣን ጊዜ እንድናወጣ የድንቁብ ኖረን ጥቅም 3 1990 ለመስፍና ለማየሁ ሙታመት መታሰቢያ የተጻፈ
በጣም ግሩም ለብዙዎች የሚሰራ የሚመስል ምናልባትም የራሱንም ህልፈት መለስ ብለን እንድና የሚጋብዝ ግጥም ነው። አበበ እንደረጅም ጊዜ ወዳጁ በብዙ መንገድ ነብይን እንደሚያውቅ ሰው ነብይ በተለያዩ ስራዎች ውስጥ ልጅነትን ከራኬብ ለራኬብ በሚለው ግጥም ውስጥ የተመለከትኩትን የመሰለ ደጋግሞ የሚጽፉባቸው ርዕሶች እና ያለን ምናልባት ላንተ ቀረብ ባለ ስሜት ያየው ካለሱን ታነሳልናለ። ሌላ የነብይ አይነተኛ ስራ የሚባለው የማርጋሬት ሚሼል ጎን ዊዝ ዘ ዊንድ የትርጉም ስራው ከድርሰቱ ትልቅነት እስከ ተረጎመበት መንገድ ድረስ የተለየ ስሜት የሚያሳድር ነው። ምናልባትም በነብይ በራሱ አንደበት ከተነገሩ ተጠቃሽ የሚመስልኝ ከሸግራው ማዓዛ ብሩ ባለቤት ጋር ባደረገው ሰፊ ቃለ ምልልስ ላይም ያነሳዋል። ሱር ቤት ሆኖ በሲጋራ ወረቀት ላይ ተጽፎ ትየሾለከ ወጥቶ መጨረሻ ላይ ለህትመት የበቃ መጽሐፍ ነው። ነገም ሌላ ቀን ነው በሚል ትያሜ ተርጉሞታል። ጎን ዊዝ ዘ ዊንድ ለማርጋሬት ሚሼልም ትልቅ ስራ እንደመሆኑ እሱም ላይ አስተያየት ካለ ሌላ ነብይን በአይነተኝነት ይገልጻል የምትለው የፈለግከው ቦታ ልትወስደን ትችላለህ። እንደ ቅርብ ጓደኛው
አንደኛውና የተለየው ቅድም ያነሳሁት ኦብዘርቭ የሚያደርግበት መንገድ ነው። አሁን ለምሳሌ አዲስ አድማስ ዋና አዘጋጅ ሆኖ ሁልጊዜ ከተለያዩ የኢትዮጵያ አካባቢዎችና ስፍራዎች ላይ ሰዎች የሚጠቀሙባቸውን ራሳቸውን የሚገልጹባቸውን ምሳሌዎች ነው ርዕሰ አንቀጹ ላይ ያቀርብ የነበረው። ይህ አዲስ ነገር ነው። አንዳንድ ጊዜ አስደግጠ ነበር። አንዴ ለብዙ ሰውም ነግረዋለኝ የሲዳማ እንትን ነው ብሎ ነው እና ሰውየው ችግር የለም ችግር የለም ችግር የለም ይሏቸዋል። አንድ ተፈጥሮ ነው አንድ ነገር ተፈጥሮ ብቻ በኋላ አይቷ ከሌለች ጉድጓዱ ሴት መጣ ይላል ሲዳማ ምናምን ብሎ የሚጽፈው ነገር አለ። ይሄ ለእኔ ይደንቀኛል። ግን በኋላ ላይ ነው ነገሩን ጉልበት ማየት የምትችለው። ሌላው ቅድም እንዳልኩት አለምዬና ከቤ ሊያውቁ ይችላሉ የተሻለ ከኔ የበለጠ። የግጥሞቹ ግን ለእኔ የሚቀርቡበት መንገድ ነው። ለምሳሌ ልክ ኢህአዴግ ሲገባ አዲስ አበባ እና ትንሽ እንደቆየ አንድ ግጥም ጽፏል ከጸደቃችሁ ብቀሉ የሚል ቨሪ ፕሮፌቲክ እና ያንን እኔና ፍቃዱ ሳሊና ደራሲ ብለን መስታወት ፊት ለፊታችን አድርገን አንብበነው ለቴሌቪዥን ሰጥተነው ነበረ እና በጣም እንዲህ አይነት ነገሮች ኦብዘርቭ የሚያደርግበት መንገድ አንተ ትርታ የተናገርከውን ነገር የሚያይበት ከሱ ጋር የሚያያይዘው ነገር ደግሞ አለ። ሁሉ ጊዜ በጣም ብዙ ኤክስፒሪየንስ ስላለው አውጥቶ ማያያዝ ይችላል። አሁን ጋዜጠኛዬ ሀሁ ፖፑ ላይ እንደገና አገኘሁት እስር ቤት ገብቼ ቲያቤ አባቴን ቲያትር ተደቅድቆ እንደገና ምናምን የሚል ነገር አለው። ሪሜምበር ያ የሆነው ጋዜጠኛዬ አንድ ቀን ሁለት ቀን ታስሯል። አንደኛ ፖሊስ ጣቢያ እኔ ነብይ ነበሩ ጊዜ ሲገባ እነ ነብይ የዛን ቀን ማሳ ሀሁ በስድስት ሆኑ የተወሰደው ሰርተውታል እና እሱን አሳይተውት ነው እስከ ኮሩ ድረስ የተቀነቁት። እና እንደዚህ አይነት ነገሮች አሉት። ከዛ በተረፈ ግን የሚደንቀኝ ሌላው ወዳጆቹ በሚያልፉበት ጊዜ አሁን ከቢያነበበችው ግጥም ለመስፍን አለማየሁ መስፍን አለማየሁን ለሚያውቀው ሰው በጣም የሚደንቅ ልጅ ነበረ። ለጸጋዬ፣ ለብዙ ሰው እንደዚህ በሚያልፉበት ጊዜ የሚጽፈው ግጥም አለ። ሰዎቹን ብቻ ሳይሆን ጊዜውንም አካባቢውንም ነው አብሮ የሚያየውና አንድ ጊዜ እንዲያውም አንስቼበት ነበር ለእነዚህ የጻፍካቸው ለብቻ ለምን አናሳትማቸው በራሳቸው ዘመንም ሁኔታዎችንም ብዙ ነገር ይነግሩናል ለብቻቸው እናሳትማቸው። ምክንያቱም አንዳንድ ጊዜ አንዳንዶቹ ሰዎች ታሪክ እንደዛ ነው የሚቀረው እና እስቲ እሱን ብናደርግ ምናምን ለሆኑ ነበር እና በምንድን ነው የምትገልጸው ብትለኝ አንደኛው በአጭሩ ወዲያው እሱ እንግዲህ ቅድም እንዳልኩ የገጣሚዎቹ ነገር አሁን በዚህ ላይ መሳሳይ አይሆንም እንጂ በቀደም ለታ እንደ አጋጣሚ አለም ፀሐይ ማታይ ላይ እንደዚህ አስበኝ ነው ምናምን የሚል ቅጥጡ ስታነት እድሜውም ነው መሰለኝ እንዲሁ እንዴት አድርጎ እንዳደረገኝ እግዚአብሔር ነው የሚያውቀው። እውነቴን ነው የምልህ እና እነሱ ናቸው የተሻለ ሊነግሩ የሚችሉት ስለዚህ ጉዳይ። እኔ ሞር የእሱ ቅርብ ሆኜ በነበረበት ጊዜ ስለ ቲያትር ቅድም እንዳልኩ ሌስቲንግ መሰለትን ሲንትስቲን የጸጋዬን የእንግሊዝኛ ግጥሞች ስለ ግብፅ የጻፋቸውን ወደ አማርኛ ለማዕዛ ሲተረጉምላት ኦነስት ሊሆ ከጸጋዬን ቢተረጉመው የዛን ያህል የሚተረጉመው አይመሰለኝም። የማመዛዘን አይደለም አልመሰለኝም። በቃ እንደዚህ ምን ያህል ጉልበት እንዳለው ልዩነቱንም አይቻለሁ። በግድ ኢንሲስት አድርጌ የአንድ ሰው ግጥም እንዲተረጉምለት አድርጌ ነበር። ሰውየው በእንግሊዝኛ ነው የጻፈው የማነ ኪዳኔ ግን ነብይ ግጥም ላይ አልተለወጠም። እንዴት አርጉ ቴብዝ እንደሰጠው ልነግርህ አልችልም። እና የሚያይበት አንግል በጣም የተለየ ነበረ በእውነት ሰውም መሀል ስለኖረ ምሆናል አላውቅም እንግዲህ
አሉላ ነብይን በደንብ ከመያውቁ ወዳጆቹ የሙያ ባልደረቦቹም ጭምር ያደረከው ውይይት በጣም ግሩም ነበር። ካድማጮቻችንም እንደዚሁ ከመያውቁት ከመያደንቁት ብዙ አስተያየት ስለ ህልፈቱም የተሰማቸውን እንደሚያካፍሉን ተስፋ አድርጋለሁ።
ቆንጅት ትክክል ብለሻል። የነብይ ስራዎች በስፋት የተነገረላቸውና የተነበቡ በመድረክም የታዩ ጭምር እንደመሆናቸው ብዙዎች አድማጮችና ተመልካቾች ስራዎቹን አስመልክቶ ለምታደርሱን አስተያየት ቦታ ሰጥተን እናስተናግዳለን። ተሳተፉ።
horn@voanews.com ብላችሁ ብትልኩት በቀጥታም ለራዲዮ መጽሔት ብላችሁ ከላካችሁት ይደርሰናል።